ዲሞክራሲ በረከቱና ፈተናዎቹ የሰው ልጅ ፍትህን ለማረጋገጥ ባለው ብቃት ዲሞክራሲ እውን ይሆናል። ፍትህን ለመጣስ ያለው ዝንባሌ ደግሞ የዲሞክራሲ መኖር አማራጭ የለሽ ወይም የግድ አስፈላጊ ያደርጋል ያሉት አሜሪካዊው ሃይማኖት ሊቅ የፖለቲካ ተንታኝና መምህር ካርል ፖል ራይንሆልድ ኒቡ ናቸው። ያለ ዲሞክራሲ ህይወት ያለመታሰቡን ባመላከቱበት አባባላቸው በተሻለ የመንግስት አስተዳደር ዘይቤነቱ በዓለም የሚዘከረውን የዲሞክራሲን ጽንሰ ሐሳብ የፍልስፍና መሰረቶቹንና የገጠሙትን ፈተናዎች ጨምሮ ጠለቅ ብሎ ለመዳሰስ የተናዳው ዝግጅት ዛሬም በአይነተኛ የመንግስት አስተዳደርነት ተለይቶ የሚታየው ይህ ስርዓት በታሪክ ያለፈበትን ጎዳና መለስ ብሎ ይፈትሻል። ከአንጋፋው የፍልስፍና መምህር ጋር የጀመርነው ወግ ነው። አሁን የበርካታ መጽሐፍት ደራሲው ፕሮፌሰር መሳይ ከበደም ለቀዩ ውይይታችን ተመልሰዋል። በቀደመው የመጀመሪያ ክፍል ቃለ ምልልሳችን መገባደጃ ባነሳነው ጥያቄ ነው የምንደረደረው። ፕሮፌሰር መሳይ ዛሬ የደረሰበትንና የገጠሙትን ፈተናዎች ምናልባትም ከዚህ ቀደም በዘመናት እድሜው ካለፈባቸው ሌሎች ፈተናዎችም ጋርም እንድናነጻጽር ጭምር ይጋብዛል። በአንጻሩ በየደረጃው በሂደት ያለፋቸውን እርከኖች ታሪኮችንም ገፋ አድርገን አንዳንዱን እየተቃቀስን ብንመለከት ለምሳሌ በዚህ በዩናይትድ ስቴትስ ሴቶች እስከ 1920 አካባቢ ድረስ መምረጥ ድምጻቸውን መስጠት አይችሉም ነበር። በወንዶች ጥቁር ወንዶችን ብቻ ነው የሚመለከተው። እስከ 1870ዎቹ ድረስ ድምጽ መስጠት ወይም መምረጥ አይችሉም ነበር። ዛሬ ትልቅ ክፍተት ትልቅ ጉድለት ሆኖ የሚታዩትን ባስተናገደበት ዘመንስ ያኔስ ስርዓቱ ዲሞክራሲያዊ ነበር ማለት ይቻላል? እንደ ዲሞክራሲ መውሰድ ይቻላል?
አዎ፣ እንግዲህ ብዙ ጊዜ ይህን ጥያቄ ስታነሳ የሚባለው ምንድነው? ያው ፍጹም ዲሞክራሲ የለም። ዲሞክራሲ መታየት ያለበት በእድገት ነው እና ይህን አላደረገም አላሟላም ብለን መተቸት ሳይሆን በሂደት ውስጥ ማየት አለብን እና እየተሻሻለ እየተለዋወጠ የሚሄድ ስርዓት ነው እና በፊት ያላካተታቸውን ነገሮች ሁሉ መካተት የነበረበትን አሁን እያካተተ ነው። ያው አሁን ሴቶች ፖለቲካ ውስጥ በደንብ እየተሳተፉ ነው። ጥቁሮችም እንደዚሁ መለስተኛም ቢሆን በዛ ውስጥ እየተሳተፉ ነው እና እያደገ የሚሄድ ነገር እንጂ አንድ የሆነ ቆሞ ከዛ ብቻ በራሱ የሚንቀሳቀስ አይደለም እና ስለዚህ በታሪክ ውስጥ ነው ማየት ነበር ይላሉ። ግን አሁን ጥያቄው እውነትም የሻሻለ ነው ወይ ነው መሆን ያለበት እና አዎ፣ ሰላል አሜሪካ ሀገር ስናየው ወደፊት ይሄዳል፣ ደግሞ ወደኋላ የሚመለስበት ጊዜ አለ። አሁን ምሳሌ የጥቁሮች የመምረጥና የመመረጥ መብትን ስናየው በአንድ በኩል የተለቀቀ ይመስላል፣ አሁን ደግሞ እያሰሩት ነው እንደገና። ስለዚህ ውጣ ውረድ አለ። እድገቱም ዝም ብሎ በቀጥታ የሚሄድ አይደለም እና ይሄ ውጣ ውረድ እንግዲህ ወደ ጆስቷል። ደግሞ ዋናው ነገር ማየት ያለብን ዴሞክራሲ በጣም በጣም ስስ ነገር ነው። ስስ ነው ምን ለምንድን ነው? ተፈጥሯዊ አይደለም። በተፈጥሮ እንደው ማህበረሰቡን ስናየው አዛዥና ታዛዥ በሚል ነው የተቀረጸው እና በባህል የሚመጣ ነገር ስለሆነ ስናየው ነገሩን በደንብ ካልተንከባከብከው በደንብ ካልጠበቅከው በቀላሉ የሚፈርስ በቀላሉ ወደ አምባገነናዊ ስርዓት ሊለወጥ የሚችል ይሄ ዩሮፒያን ሀገሮችም ታይተዋል። ያው እንደሚባለው ሁሉ ሂትለር ተመርጦ ነው የወጣው። ስለዚህ ሰዎች እንደው በጣም በጣም በጉጉትና በየቀኑ የሚጠብቁት ነገር መሆን አለበት እና አንዴ ዴሞክራት ሆነናል አንዴ ስርዓቱን መስረተናል ብሎ መቀመጥና መዝናናት ጨርሶ የማይፈቅድ ስርዓት ነው። ምክንያቱም የተፈጥሮ መስራት የለው
የተሻለ አብሮ ለማኗኗር ይበጃል በሚል የተፈጠረ ስርዓት እንጂ የግድ የሰው ልጅ የተፈጥሮ ዝንባሌ የተከተለ ባለመሆኑ ለዘለቂታውም መረጋገጥ ያልተቋረጠ ክትትልና ማቀናትን ይሻል። እንዲሁ በቃ ተጠናቀቀ ተብሎ ዝም ብሎ የሚኖርበት አይደለም። ለሚገጥሙት መደነቃቀፎችና ግድፈቶችም ማስተካከያ ይጠይቃል ይላሉ ነው ፕሮፌሰር መሳይ።
አሁን ለምሳሌ የጥንት ግሪኮች ሁለተኛ ዲሞክራሲ ማስቀመጥ ያቃታቸው ይሄ የሰው እኩልነት የሚለው ሐሳብ ላይ ስላደረሱ ነበር። እና ይሄ የመጣው በክርስቲያን ሃይማኖት የተነሳ ዩሮፕ ውስጥ ገብቶ ያንን እንግዲህ አሁን ትልቁ ችግር ይሄንን የክርስቲያን እምነት የሰው ነፃነትና እኩልነት እንዴት በፖለቲካ ተቋማትን ቀይረው ነው። ሁሉ ሰው ያምናል ማለት በልቡ ሰው ሁሉ ሊል ይችላል። ነገር ግን ማህበረሰቡ በሚሰራው እና በሚንቀሳቀሱት ኢኮኖሚያዊ ማህበራዊ ግንኙነቶች በሙሉ ይሄ እነዚህ ሁለት ሀሳቦች በደንበኛ ተቀባይነት አግኝተው ስራ ላይ አልዋሉ። እና ችግሩ ሀሳቡ አይደለም፣ ችግሩ ስራ ላይ መዋሉ
ተግባሩ ላይ ነው። ይሄ ምናልባትም እዚሁ ጋር እንድንቆይ የሚያደርግ ሌላ ጥያቄ ያጭራል። አንዳንድ ጊዜ ዲሞክራሲ የሚፈልጉትን ብቻ የሚሰጥ ሳይሆን የማይፈልግ ምናልባትም የማይበጅ ጭምር የሚሰጥ ነው። የግለሰቦች ድምጽ እስከሆነ ድረስ አንዱን መቀበል ከፈቀድን ሰዎች የመረጡትን ነገር ግን በሚዛናዊ ህሊና ሲታይ የማይበጅ ሊሆን የሚችል አሁን በዩናይትድ ስቴትስ የታየውን በኋላ ላይ እንመለከተዋለን የመሰለ ብዙዎች ያን አይነት ስሜት እስካስተጋቡ ድረስ ያልተፈለገ ነገርን ሊሰጥ ይችላል የሚባለው ሐሳብ አለ። ይሄን የተመሳቀለው ሁኔታ የመፍጠርም አቅም አለው። ዲሞክራሲ የተሻለ ነው ይባል እንጂ ፍጹም አይደለም የሚለውን ቀደም ብለው የጠቀሱትን ሐሳብ አጉልቶም የሚያሳይ አነጋገርም አለ።
አያይዘውም ለምንስ ይሆን ከሌሎች ሁሉ አብልጦ መመረጡ?
አንድ መከስ መሰረታዊ እምነት ያስፈልጋል። ይኸው ምንድነው? ሰዎች በነፃነትና በእኩልነት መኖር ይፈልጋሉ። ይሄ መሰረታዊ ፍላጎታቸው ነው። ማንም ሰው ባሪያ ሆኖ፣ ማንም ሰው በራሱ ኑሮ ሳይወስን በሌላ ሰው ብቻ በመመራት መኖር የሚፈልግ የለም። ስለዚህ ትልቅ ዋና ሰዎች የሚፈልጉትን ነገር የሚያሟላ ወይም ለዛ ተስፋ የሚሰጥ ስርዓት ነው። እንግዲህ ማለት ዴሞክራሲ ከሆነ አንድ ትልቁ ነገር ከጭቆናና ከአፈና መላቀቅ። እዚህ ላይ የአሜሪካኖች የጨመሩት ነገር አለ። እሱም ብቻ ሳይሆን ይሄ ነገር ሲሟላ በደስታ የመኖርን መሰረታዊ ፍላጎት ያሟላል ወይም ለዛ ሁኔታዎችን ያመቻል። ሰው ትልቁ የሚፈልገውን ነገር በደስታ መኖር ስለሆነ ይህ ስርዓት ጭቆናንና አፈናን ስለሚያቆም ወይም ስለሚቀንስ ለዚህ ለደስታ ማግኘት አመቺ ስርዓት ነው የሚል ነው አንዱ እሱ ነው። ይህም ደስ የምንፈልገው ነው። እንግዲህ እውነት ሰው ነፃነቱን ይፈልጋል ወይ የሚለው እሱም አንድ ጥያቄ ነው። ግን በአመዛኙ ብንወስድ ሰዎች የሚያምኑት ይህንን ነው፣ የሚመኙትም ይህንን ነው። ሌላው ሁለተኛው እንደው የሚታየኝ እኔ ማንም ሰው ልዩ መብት ስለሌለው በዴሞክራሲ ስርዓቱ ክፍት የፉክክር ስርዓት ነው። በመሆኑም ግለሰቦች የሚኖራቸው ቦታና ማዕረግ የሚወሰነው በዘር አይደለም፣ በልዩ ስጦታ አይደለም፣ በችሎታና በስራው ሜሪት ለሚባል በዛ ነው የሚያገኙት። ይሄ ደግሞ ወደ ሶስተኛው ዝናል ክፍት የፉክክር ስርዓት እና ግለሰቦች በችሎታቸው ስፍራ ማግኘት፣ ይህ ደግሞ ለግለሰቦችና ለማህበራዊ ሁለንተናዊ እድገት አመቺ ሁኔታ ይፈጥራል። ህብረተሰቡ ማደግ ይችላል። ከማደግም አልፎ በከፍተኛ ደረጃ ሰው የሚመኘውን አንዳንድ ግቦች ሊያስገኝ ይችላል። ይህም ደግሞ ምንድነው? የኢኮኖሚ እድገትም እዚህ ውስጥ የተጨመረ ነው። ነፃ ገበያ የሚለው አስተሳሰብ ራሱ የሚፈቅደው ይህን ነፃ ፉክክርን ነው። ሰዎች ደግሞ በነፃ ሲፎካከሩ ማንም ልዩ መብት ከሌለው በዚህ ጊዜ እውነት ችሎታ ያላቸውና ስራ ያላቸው ሰዎች ነው የሚወጡት። እና ሀብት ማፍራት ማለት በዚህ ጊዜ ያለን ችሎታና ስራ ማስመስከር ነው። ምክንያቱም የወረስከው ወይ በዘር ያገኘው ሳይሆን በስራና በችሎታ ስለሆነ ይሄ ለአንተ የሚመሰክርልህ ነገር ነው። እና ሀብታም መሆን በዚህ ጊዜ ምንም አሉታዊ ፍቅ የለውም። በአጠቃላይ አንዱ ደግሞ ጌታ በበዛ ቁጥር ደግሞ ህብረተሰቡ አብሮ ይጠቀማል። ምክንያቱም ያው ስራ ይከፈታል፣ ኢኮኖሚ ይንቀሳቀሳል። ይህ ሁሉ ግለሰቦች ሀብታም መሆን ህብረተሰቡ አብሮ ሊያድግ ይችላል የሚል ነው። እነዚህ ናቸው እንግዲህ ከሁሉ በላይ ይመረጥና ያው ቀደም ነው የተጠቀስኩት የሰላም ነው።
ፕሮፌሰር መሳይ እሱ ላይ ገፋ አድርገን አንድ ነጥብ እንመለከት። የዲሞክራሲና የሰላምን ቁርኝት አያይዘውም ቀደም ብሎ የዘረዘሯቸው የዲሞክራሲ ፋይዳዎች ባሉበትም በተሳካ ጊዜ እነኚህም ጠቀሜታዎች በሚያስገኝበትም በርግጥ ለህብረተሰብ የተሻለ ህይወት ለዚያ የቀደመ የሰው ልጅ ጥያቄ ዲሞክራሲ መልስ ሰጥቷል።
እንግዲህ ብዙ ጊዜ ይባላል ከሁሉ ስርዓቶች ጦርነት የማይቀሰቅሰው ዲሞክራሲ። ብዙ ዲሞክራት የሆኑ አገሮች ያላቸው ችግር በዲሞክራሲ ስለሚፈታ ብዙ ጊዜ ሰዎች የሚፈልጉት ነገር ለማሳካት እድል ስላለ በዚህ ሁኔታ አብዮትም ወይም ቀውስም ብዙ ጊዜ አይነሳም። አብዮት ሳይሆን ቀውስ ቢነሳ ቀውስ ይኖራል ለምቻስ ወዲያው ቶሎ መፍትሄ የሚያገኝ ነው። ደግሞ ወደ እውነታው ስንመለስ ግን እንዳልኩት ነው የሁሉ ጊዜ ስራ ላይ አይውልም። ይህም ሆኖ ከሌላው ሰዓት ይሻላል። ፉኩያማ የሚለዋል ሰዎች በጣም የሚመኙትን ነገር በዲሞክራሲ አግኝተዋል። ከመጀመሪያው ማለት ነፃነትና እኩልነት አሁን ያለው ዲሞክራሲ ፍጹም ነው ማለት አይደለም። በጣም ጉድለት አሉት። ግን ማየት ያለብን ወይ መሄድ ያለብን ያው እነዚህን ጉድለቶች ለማሻሻል ነው እንጂ ከመጀመሪያው ግሪኮች ጀምሮ ሰው ያነሳው ጥያቄ የትኛው አይነት ህብረተሰብ ይሻላል የሚለው ጥያቄ በሊበራል ዲሞክራሲ መልስ አግኝቷል ብሎ ነው የሚሰጠውስ። ይሄ ለምሳሌ እሱ ብቻ አይደለም፣ ሄግልም ቀደም ብሎ ብሎታል። ያው ያማ ሄግል ኢንፍሉንስ ሆኗል፣ ሄግልም ብሎታል። ነገር ግን ያው እንደምናውቀው ሄግልን ደግሞ በጣም ያነበበ ሰው ማርክስ መጥቶ ደግሞ የለም 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 አንድ እርምጃ ይቀራል አለ። ሶሻሊዝም የእኩልነቱ ጉዳይ፣ ካፒታሊዝም ነፃነት የሚለውን ያሟላል ግን እኩልነት ላይ ያሟላል። እዚህ ላይ ያለ ነው አሁን እንግዲህ ሁሉ ደረጃ የሚወራው ያው ኮሚኒዝም አብቅቶለታል፣ ሶሻሊዝም አልቋል፣ ማንም ካውሪያ ሶሻሊዝም ፈልግ የለም። ስለዚህ ዲሞክራሲ አሸንፏልና ሌላ አይነት ማህበረሰብን ማሰብም መመኘትም የለብንም ነው። ይሄ ያለውን ማሻሻል ብቻ ነው ሚል ነው። ቢያም ታሪክን ማቆም የለም ነው በቃ ግቡን መጥቷል አልቋል፣ ካውሪያ ዝም ብለን ያዝኑን ማሻሻል ነው የሚለው በጣም በጣም አከራካሪ አነጋገር ነው። እንዲሁም ወደፊት ነው መሄድ ያለብን ማየት ያለብን። መጪው በጣም ክፍት ነው። የሰው ፈጠራ ብቻ ነው እዚህ ላይ መበረታታት ያለበት እንጂ ችግሮቻችንን ገና አልጨረስንም። ከዚህም ላይ ደግሞ እኩልነት ደግሞ የምንለው በአንድ ሀገር ውስጥ ብቻ ሳይሆን አሁን በራሱ በዓለም ሶስተኛው ዓለም የሚባለው እና ሌላው በሙሉ ያው ልዩነቱ በጣም እየሰፋ ነው።
መልካም ፕሮፌሰር መሳይ፣ ይሄ ምናልባትም በዚህ ሰዓት የሚከታተሉ አድማጮችም እርስ በርሳቸው እንዲነጋገሩባቸው ጥያቄዎችን እንድናነሳ የሚጋብዝ ይመስለኛል። አሁን ያለንበት ጊዜው ራሱ የፈጠራቸው ነገሮች አሉ። አሁን በዋናነት ማህበራዊ መገናኛ የሚባለው ለብዙ ለቀድሞ አሰራሮች የማይገዛ በብዙ ነገሮች ውስጥ ጣልቃ መግባት የሚችል መረጃ ከአንድ ቦታ ወደ ሌላ ቦታ በቅጽበት ውስጥ የሚተላለፍበት ስርዓቱ ጨርሶ የተለወጠ ተበት አንድ ግለሰብ የማጥፋትም የማልማትም ማይሉ እጅግ የገነነበት ያን አይነቱ ደግሞ ብዙም በስልጣኔ ባልገፋ ብቻ ሳይሆን እንደ ዩናይትድ ስቴትስ ባለው ማህበረሰብ ውስጥም ያመጣቸውን ውጥንቅጦች አይተናል። ለቁጥጥር የማያመቹ የምርጫ ስርዓትን ማፋለስ ወይንም አደጋ ላይ መጣል ድረስ ሄደዋል። በርግጥ በድሮ መንገድ ዲሞክራሲን መመልከት ሲቻላል ወይ? ጊዜው አንዳንድ ነገሮችን ከመሰረቱ አለወጠም ወይ?
በጣም ጥሩ ጥያቄ ነው። ጥፉት ሻሪፍ ተመስገን ለመመለስ አንድ ነገር ግልጽ አለ። የማህበራዊ ሚዲያን ዲሞክራሲ መቆጣጠር እስካሁን አልቻለም። ይሄ ግልጽ መቆጣጠር መከልከል ምናምን ሳይሆን ስርዓት ማስያዝ አልቻለም። አንድ ነገር ይገኛል ወደፊት አላውቅም። ነገር ግን ይሄ የሚያስነሳው ሌላ ጥያቄ በዚህ በምዕራባዊ ስልጣኔ ውስጥ ነው ሁላችንም። ይሄ ምዕራባዊ ስልጣኔ በጣም የቴክኖሎጂ እድገት ያመጣ ነው። አሁን ደግሞ በጣም እየተጣደፈ ነው እድገቱ። ግን ሰዎች ይህንን እድገት እየተቆጣጠሩት ነው ወይ? የቴክኖሎጂ አሽከራውን መምራት ነው ያዝነው ወይስ መመራት የሚለው አንዱ ትልቁ ጥያቄ ይሄ ነው።
በያላችሁበት ትወያዩበት ዘንድ ቀደም ብለው ፕሮፌሰር መሳይ ከሰነዘሯቸው አነጋጋሪና ቁርቋሪ ጥያቄዎች ጋር እንተዋችሁ። አድማጮች፣ ዲሞክራሲ በረከትና ፈተናዎች በሚል ርዕስ በሁለት ከታታይ ክፍሎች የተከናበረ ዝግጅት ነበር የተከታተላችሁት። ስላደመጣችሁን እናመሰግናለን። እንግዳይን አንጋፋውን የፍልስፍና መምህርና የበረካታ መጽሐፍ ደራሲውን ፕሮፌሰር መሳይ ከበደን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።